የአሜሪካ ድምፅ ራዲዮ ጣቢያ ነው። ከአንድ መቶ በላይ ሕፃናትን ጨምሮ በመጠለያ ጣቢያ ውስጥ ሳሉ ባለፈው ሳምንት በህወሓት ኃይሎች ተገደሉ ያላቸውን 240 ተፈናቃዮች ለማሰብ በመላው ክልሉ ለሶስት ቀናት የሚዘልቅ የሐዘን ቀን ማወጁን የአፋር ምክር ቤት አስታወቀ።
አሁን እዚህ ላይ ባለ ይሄ ሰራ ውስጥ ተሰጣልሎ አለኛ ሌሊት ተኝቷል ሁላ። እዛ ምግብ ምናምን የሚሰጥበት ቦታ ነበረ። ከዛ እዛ ተሰብስበዋል። በቃ ሌሊት ይመጣል፣ ከባድ መሳሪያ ይተኩሳል። ህዝብ እንዳለ ተደናበረ። በቃ ሽማግሌ ምናምን ይሞተዋል። በቃ ሚስትና ህፃን ልጅ ይሞተዋል።
በጊዜው በመጠለያ ካምፑ የነበሩና ከጥቃቱ የተረፉ ስደተኛ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። መንግስት በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ግንባር ሰራዊት ብሎ የሚጠራው ቡድን ከህወሓት ኃይሎች ጋር ግንባር ፈጥሬያለሁ አለ። በትግራዩ ግጭት ከህጻጽና ሽመልባ ስደተኞች መጠለያ ካምፖች ሸሽተው የተበተኑ ኤርትራውያን ስደተኞችን በጎንደር ወደ አቋቋመው አዲስ የመጠለያ ካምፕ ለማዛወር እየሰራ መሆኑን የኢትዮጵያ የስደተኞችና ስደት ተመላሾች ድርጅት አመለከተ። ዜናውን ተከትሎ በሚስተናገደው የመጽሔት ትንታኔ ክፍለ ጊዜ በተከታታይ ይቀርባሉ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ነሐሴ 5 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊንና ከዋና አዘጋጁ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብሬያችሁ ዘልቃለሁ። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአፋር ብሔራዊ ክልል ምክር ቤት በጋሊኮማ መጠለያ ጣቢያ ሳሉ በህወሓት ጥቃት ሕይወታቸውን አጡ ላላቸው ከ200 በላይ ንጹሐን ዜጎች የሶስት ቀናት የሐዘን ጊዜ አውጇል። በአፋር ጋሊኮማ መጠለያ ጣቢያ በተጠለሉ ተፈናቃዮች ላይ በተሰነዘረው ወታደራዊ ጥቃት ጉዳት የደረሰባቸው ከ40 እስከ 46 የሚደርሱ ሰዎች በዱብቲ ሬፈራል ሆስፒታል ሕክምና እያገኙ መሆናቸውን ከሆስፒታሉ የተገኘው መረጃ ያመለክታል። የክልሉን ምክር ቤት አፈ ጉባኤ አሚና ሴኮን የጠቀሰው የክልሉ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ጥቃቱን ታሪክ የማይረሳው ነው ማለታቸውን አስነብቧል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ መንግስት ባለስልጣናት ኦነግ ሸኔ የሚሉትና የህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው ራሱን ደግሞ የኦሮሞ ነጻነት ጦር ብሎ የሚጠራው የታጠቀ ቡድን መንግስቱ አሸባሪ ብሎ ከፈረጀው ከህወሓት ጋር ወታደራዊ ጥምረት መፍጠሩን አስታወቀ። የኢትዮጵያ ፌዴራል መንግስት የትግራይ መንግስት ተበትኗል፣ አዲስ ምርጫ እስከሚካሄድ ድረስ ስልጣኑ የጊዜያዊ አስተዳደር ነው ቢልም የትግራይ ክልል መሪ መሆናቸውን የሚናገሩት ዶክተር ደብረጽዮን ገብረ ሚካኤልም ከቡድኑ ጋር የሆነ አይነት ስምምነት ላይ እየሰራን ነው ብለዋል። በሌላ በኩል ሁለቱ ቡድኖች በጋራ በመሆን በሰላማዊ ዜጎች ላይ ጥቃት እየፈጸሙና እያስፈጸሙ ኢትዮጵያን ለማፍረስ በድብቅ ተቀናጅተው ይሰራሉ እያለ የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱን የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ አስታውሰው፣ ይህ በዚህ ደረጃ ግልጽ መሆኑ ለኢትዮጵያ ህዝብ በተለይም ደግሞ ለኦሮሞ ህዝብ እጅግ ጠቃሚ ነው ብለዋል። ዝርዝሩን የያዘ ዘገባ ለመጽሔት ክፍለ ጊዜ አሰናድተናል። በሌላ ዜና ትናንት ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት በህወሓት ኃይሎች ላይ የመከላከያ ሰራዊትና ሌሎችም የጸጥታ ኃይሎች እርምጃ እንዲወስዱ አቅጣጫ አስቀምጠናል በማለት በወጣው መግለጫ ላይ አስተያየታቸውን የተጠየቁት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ተኩስ እንዲቆም ጥሪ ማድረጋችንን አሁንም እንቀጥላለን ብለዋል። የዩኤስኤድ አስተዳዳሪ ሰማንታ ፓወር የተኩስ አቁም ጥሪ አሰምተው በተመለሱ በአንድ ሳምንት ውስጥ የጦርነት ጥሪ በያዘው መግለጫ ላይ የአስተዳደሩ ምላሽ ምንድን ነው ለሚለው ለጋዜጠኛ ጥያቄ ኔድ ፕራይስ ሲመልሱ ጥሪያችንን እንቀጥላለን። የኢትዮጵያ ባለስልጣናትም ይህንኑ ጥሪ ከሳቸው በግልጽ ሰምተውታል ብለዋል። ትኩረት መሰጠት ያለበት ሁሉን አቀፍ ሰላም እንዲሰፍን በይበልጥም የኢትዮጵያ ሕዝብ መከራ እንዲያከትም መነጋገር ላይ መሆን ይኖርበታል ሲሉም አስከትለዋል። ግጭት የሚያቀጣጥል አነጋገር የውይይት ጠረጴዛ ላይ መቀመጥን አስቸጋሪ ያደርገዋል ሲሉም አክለዋል። ትናንት ከጠቅላይ ሚኒስትር ጽህፈት ቤት የወጣው መግለጫ ኢትዮጵያን ለማፈራረስ ተነስቷል ያለውን ኃይል ለመደምሰስ እድሜው የፈቀደ ኢትዮጵያዊ ሁሉ አገሩን ለመጠበቅ ዘብ ይቁም ብሏል። ህወሓት በበኩሉ የኢትዮጵያ መንግስት ተሸንፎ እንጂ ተኩስ አቁሞ አልወጣም ብሎ ያስቀመጥናቸው ቅድመ ሁኔታዎች ካልተሟሉ በስተቀር ውጊያውን እንቀጥላለን በማለት በአመራሮቹ በኩል ማስታወቁ ይታወሳል። ይበዚህ እንዳለ ዛሬ ነሐሴ 5 ቀን የምግብ እርዳታ የጫኑ 277 መኪናዎች ትግራይ ክልል መድረሳቸውን የአስቸኳይ ጊዜ መረጃ ማጣሪያ ባወጣው መግለጫ አስታውቋል። በኮቪድ-19 ዜና ኢትዮጵያ ውስጥ ትናንት የኮቪድ-19 ምርመራ ከተደረገላቸው 7518 ሰዎች መካከል 882 ላይ ቫይረሱ መገኘቱን የጤና ሚኒስቴር ፌስቡክ ላይ የሰፈረው ዕለታዊ ሰንጠረዥ ያሳያል። በዚሁ የ24 ሰዓት ጊዜ ውስጥ የ10 ሰዎች ሕይወት በበሽታው ሳቢያ ማለፉንም ያመለክታል። አጠቃላዩ በኮቪድ ምክንያት ለህልፈት የተዳረጉት ሰዎች ቁጥር 4440 መግባቱን ነው የሚያመለክተው። የክትባቱን ሂደት በተመለከተ 2,291,339 ሰዎች እስካሁን ተከትበዋል። የጤና ሚኒስቴር ሀገሪቱ ሶስተኛ የኮሮና ቫይረስ ስርጭት ማዕበል ላይ እንዳለች የአሃዞችን መጨመር ዋቢ አድርጎ ትናንት ባቀረብነው ዘገባ ላይ አሳስበዋል። የጥንቃቄ መንገዶች ላይ ቸልተኝነት እንዳለን በመጥቀስ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ተማጽኖ አሰምቷል። በሌላ ዜና ባለፈው ሰኔ ወር የክትባት አቅርቦቷ በሙሉ አልቆባት የከረመችው ዩጋንዳ ነዋሪዎችን መከተብ ጀምራለች። ክትባቱን መውሰድ ላይ በነዋሪዎቹ ዘንድ ያለው ማመንታት ቀነስ ያደረገ ቢሆንም አሁንም የክትባት ዘመቻው ሂደት ዝግተኛ እንደሆነ የጤና ሰራተኞች ይናገራሉ። የ17 ዓመቱ የካምፓላ ነዋሪ ካዋሊያ ፖል ክትባቱን ለማግኘት ቅድሚያ ከተሰጣቸው የህብረተሰብ ክፍሎች መሃል ባይሆንም እድሉ እንዲሞክር ሰልፍ ይዞ እየተጠባበቀ እንዲህ ሲል ተናግሯል።
Actually, my mom's boss succumbed to COVID. Every time he was all very protective.
የእናቴ አለቃ የነበሩት ሰው በኮቪድ ምክንያት ሞቱ። በጣም ይጠነቀቁ ነበር። ማስክ ያላደረገ ሰው አያነጋግሩም ነበር። እኔም እንዴ እኚህ ሰው ዶክተር ናቸው፣ ግዙፍም ናቸው። እሳቸውን ከያዛቸው እኔም ጋር እየተቃረበ ነው ብዬ ነው የመጣሁት።
ትምህርት ቤቶች ከመከፈታቸው አስቀድሞ 7 ሚሊዮን ልጆች መከተብ እንዳለባቸው የሀገሪቱ የጤና ሚኒስቴር አስታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሀገራቸው ለዓለም ሀገሮች የምትሰጠውን የኮቪድ ክትባት መጠን ከፍ እንዲያደርጉ ተማጽኖ ቀርቦላቸዋል። ተጨማሪ ዘረመላቸውን የቀየሩ የኮሮና ቫይረስ አይነቶች እንዳይከሰቱ ለመከላከል ፕሬዚደንቱ ዩናይትድ ስቴትስ ለዓለም ሀገሮች የምትሰጠውን ክትባት አቅርቦት እንድትጨምር ከ175 በላይ የጤና ጥበቃ አዋቂዎች፣ ሳይንቲስቶችና ተሟጋቾች ጠይቀዋል። የጤና ባለሙያዎቹ ይህንኑ አስመልክተው ለፕሬዚደንቱ ደብዳቤ መጻፋቸውን ዋሽንግተን ፖስት ዘግቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሕግ መወሰኛው ምክር ቤት ሁለቱም ፓርቲዎች አንድ ላይ ሆነው ያሳለፉትን የ1 ትሪሊዮን ዶላር የመሰረተ ልማት እቅድ ከ2-1 በላይ በሆነ ድምፅ እንዲያልፍ ያደረጉትን የምክር ቤት አባላት አመሰገኑ። ዝርዝሩን ደረጀ ደስታ ያቀርበዋል።
ጥቅሉ የመሰረተ ልማት እቅድ በአምስት ዓመታት ውስጥ ወደ 550 ቢሊዮን ዶላር የሚጠጋ አዲስ በጀት ለመንገዶች፣ ለድልድዮች፣ ለብሮድባንድ ኢንተርኔት፣ ለውሃ ቧንቧ መስመሮችና ለሌሎች ህዝባዊ አገልግሎት የሚውሉ መሰረተ ልማቶች ወጪ የሚውል ነው። ፕሬዚደንት ጆ ባይደን ስለዚህ የበጀት እቅድ ሲገልጹ እንዲህ ብለዋል።
America's often had the greatest prosperity and made the most progress when we invest in America itself.
America ሁሌም ትልቅ የበልጽግና ጸጋ አላት። የበለጠውን የምትበለጽገው ደግሞ እኛ አሜሪካውያን በራሷ በአሜሪካ ላይ መዋለ ንዋይ ስናፈስ ነው። ይህ የመሰረተ ልማት እቅድ የሚያደርገው ያንኑ ነው። የሕግ መወሰኛው ምክር ቤት አባላትን ከፍተኛ የሆነ ድጋፍ በማግኘት በ69 ድምፅ አልፏል። ምክር ቤቱ መሰረተ ልማትን አስመልክቶ በዚህ ልዩነት ድምፅ ሲሰጥ ከ1956 ወዲህ ይህ ከፍተኛው ነው። እቅዱ በመላ አገሪቱ በሚገኙ ከተሞች፣ የገጠርና የተለያዩ የማህበረሰብ ክፍሎች የሰራተኛ ማህበራት ህብረት አባል ለሚሆኑ ለሚሊዮኖች የሥራ ዕድል የሚፈጥርም ነው። አሜሪካ በትክክል መልሰን የምንገነባት በዚህ መንገድ ነው።
የሕግ መወሰኛው ምክር ቤት ውሳኔ ወደ ሕዝብ ተወካዮች ምክር ቤት የተላከ ሲሆን በሚቀጥለው ወር እንደሚታይ ይጠበቃል። ፕሬዚደንት ጆ ባይደን ቀደም ሲል በጀቱ ለአሜሪካ ምጣኔ ሀብት እድገትም ሆነ የአሜሪካ ዋነኛ ኢኮኖሚ ተቀናቃኝ ከሆነችው ቻይና ጋር ለመወዳደር መሰረታዊ መሆኑን መግለጻቸው ይታወሳል።
ደረጀን ለዘገባው አመሰግናለሁ። ለአስር ዓመታት በዘለቀ ሶስት የስልጣን ዘመን የኒውዮርክ አገረ ገዢ ሆነው ያገለገሉት አንድሩ ኮሞ በ11 ሴቶች ላይ ጾታዊ ትንኮሳ በመፈጸም መወንጀላቸውን ተከትሎ ስልጣናቸውን እንደሚለቁ ትናንት ይፋ አድርገዋል። ከሁለት ሳምንታት በኋላ ጨርሰው እንደሚሰናበቱ ነው ኮሞ ያስታወቁት። የአሜሪካ ድምፅ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።
አገረ ገዢው አንድሪው ኩሞ ከስልጣን መልቀቃቸውን ሲያስታውቁ መንግስት ስራውን መስራት እንዲችል ዘወር ማለት ስላስፈለገኝ ነው ብለዋል። የሀገሪቱ ህግ አውጪ አካል ከስልጣናቸው ለማንሳት ግፊት ሲያደርግ የቆየ ቢሆንም ለአንዳንድ የኒውዮርክ ነዋሪዎች ግን ውሳኔው ያልጠበቁት ሆኖባቸዋል። ኩሞ ከስልጣናቸው መልቀቃቸውን ቢያስታውቁም በሴቶች ላይ ትንኮሳ ፈጽመዋል የሚለውን ውንጀላ ግን ሆን ብሎ እርሳቸውን ለማጥቃት የቀረበ ፖለቲካዊ ግፊት ነው በማለት አሁንም አልተቀበሉትም።
My sense of humor can be insensitive and off-put. I do hug and kiss people.
በያጋጣሚው ሰዎችን ሴቶችንም ሆነ ወንዶችን በመሳም የቅፍ ሰላምታ ሰጣለሁ። ይህን ሳደርግ ነው የኖርኩት። ማስታወስ እስከምችለው ድረስ ይሄ የኔ ማንነት ነው። በሐሳቤ እንኳ የማንንም መስመር ጥሼ አላውቅም። ዛሬ ግን መስመሩ በምን ያክል ተከልሎ እንደገና እንደተሰመረ አላስተዋልኩም። እኔ በፍጹም ያልተቀበልኳቸው ግን መቀበል የነበረብኝ የትውልድና የባህል ለውጦች አሉ። ለዚያ ደግሞ ምንም ምክንያት አይኖረኝም።
ዋና አቃቢ ሕግ የሆኑት ላቲሻ ጄምስ ባለፈው ሳምንት እንዳስታወቁት ኩሞ የተወነጀሉባቸውን ድርጊቶች የፈጸሙት አሁን በቅጥር ላይ ባሉና ከስራ በለቀቁ የግዛቱ መንግስት ተቀጣሪዎች ላይ ነው። ኩሞን የሚተኩት ከዚህ ቀደም የአሜሪካ ምክር ቤት አባል የነበሩት የ62 ዓመቷ ገዢ ካቲ ሆኩል ሲሆኑ ኒውዮርክ ግዛትን በማስተዳደር የመጀመሪያዋ ሴት ይሆናሉ። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመጨረሻም የአፍጋኒስታኑ የአየር ጥቃታችን ወደፊት እየገፉ ባሉት የታሊባን ታጣቂዎች ላይ ጉዳት በማድረስ እያገዘ ነው ሲል የዩናይትድ ስቴትስ የመከላከያ ሚኒስቴር አስታወቀ። ያም ሆኖ እየተጠናከረ ላለው የታሊባን ጥቃት ከአየር የሚወሰድ እርምጃ ብቻውን መፍትሄ እንደማይሆን የመከላከያ ሚኒስቴሩ አያይዞ አስጠንቅቋል። ዩናይትድ ስቴትስ ባለፉት ሳምንታት ካታር ከሚገኘው የአየር ኃይል ሰፈሯ እንዲሁም ፋርስ ባህረ ሰላጤ ላይ ካለው የጦር መርከብ በመነሳት የታሊባን ኢላማዎችን ደብድባለች። ሆኖም ታሊባን ትናንት 8ኛውን ከተማ መቆጣጠሩን ተከትሎ የአየር ጥቃቱ ውጤታማነት ላይ ጥያቄ እየተነሳ ነው። እያደረስን ያለነው ጥቃት ኢላማውን እየመታና ታሊባኖች ላይ ጉዳት እያደረሰ መሆኑን እናውቃለን ያሉት የመከላከያ ሚኒስቴር ቃል አቀባይ ጃን ከርቢ የአየር ጥቃት ብቻውን ታሊባንን ለመግታት በቂ እንዳልሆነ አስታውቀዋል። የሀገሪቱ ኃይሎች አቅሙም ብቃቱም ብዛቱም አላቸው። ያን መጠቀም የመሪዎቹ ኃላፊነት ይሆናል ነው ያሉት። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች፣ ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ነሐሴ 5 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ እንደ ወትሮው ሁሉ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ 94.3 እና በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። የአፋር ብሔራዊ ክልል ምክር ቤት በጋሊኮማ መጠለያ ጣቢያ ሳሉ በህወሓት ጥቃት ተገደሉ ላላቸው ከ200 በላይ ንጹሐን ዜጎች የሶስት ቀናት የሐዘን ጊዜ አውጇል። አንድ ልጃቸውና የትዳር አጋራቸውን በጥቃቱ የተገደሉባቸው መሆኑን ያስረዱ አንድ አባት ድርጊቱን ጭካኔ የተመላበት ተግባር ሲሉ አውግዘውታል። በአፋር ጋሊኮማ መጠለያ ጣቢያ በተጠለሉ ተፈናቃዮች ላይ በተፈጸመ በተባለው በዚህ ጥቃት ጉዳት የደረሰባቸው ሌሎች ደግሞ ከ40 በላይ ሰዎች ዱብቲ ከፍተኛ ሆስፒታል በሕክምና በመርዳት ላይ መሆናቸውን ጠቅሶ የጤና ተቋሙን ምንጮች አመልክቶ መስፍን አራጌ ተከታዩን አድርሶናል።
የክልሉ ምክር ቤት አፈ ጉባኤ አሚና ሴኮን የጠቀሰው የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ጥቃቱን ታሪክ የማይረሳው ነው ማለታቸውን አስነብበዋል። ህወሓት ድንገት በከፈተው የከባድ መሳሪያ ጥቃት 107 ህጻናት፣ 89 ሴቶችና 44 አዛውንቶች ህይወታቸው ያለፈበት፣ በርካቶች የተጎዱበት፣ በመጋዘን ውስጥ የነበረ አስቸኳይ የእርዳታ ምግብ ሙሉ በሙሉ የወደመበት መሆኑን የገለጹት አፈ ጉባኤዋ የተፈጸመውን ድርጊት ኢትዮጵያውያን እንዲያወግዙና እንዲቃወሙ ጥሪ አስተላልፈዋል። ከዛሬ ጀምሮ ለሶስት ቀናት በሚዘልቀው የሀዘን ቀን የክልሉ መንግስት እንደ ዓላማ ዝቅ ብሎ እንዲውለበለብ ወስኗል። የዱብቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር መሐመድ የሱፍ ለአሜሪካ ድምጽ ሬዲዮ እንደገለጹት ሐምሌ 28 ተሰነዘረ በተባለው ጥቃት በተለይ ህጻናት፣ ሴቶችና አዛውንቶች ጉዳት ደርሶባቸው ወደ ሆስፒታሉ መጥተዋል።
ሐሙስ ማታ መምጣት ጀመሩ በአምቡላንስ በተለያዩ መኪኖች። መንገድም ስለምርቅ 200 ምናምን ኪሎ ሜትር ላይ ርቀት ስላለው ከዛ የተወሰኑ ደግሞ ጠዋት መጡ እና አብዛኛው ደግሞ የደረሰው ህጻናትና ሴቶች ናቸው። በእርግጥ ወንዶች አሉ፣ እድሜ የገፉም አሉ። አንድ በአካል ያየናቸው እኔ ራሴ ያየኋቸው አይናቸው የተጎዱ 70 ምናምን አመት አዛውንት ነበሩ እና እኛ ጋር ከ40 እስከ 46 የሚሆኑ ነው የመጡት።
ጉዳት የደረሰ
ህክምናቸውን እየተከታተሉ ሳለ ህይወታቸው ያለፈ መኖራቸውን ጠቁመው የጤና መሻሻል ያሳዩት ከሆስፒታል እንዲወጡ መደረጋቸውንም ገልጸዋል።
12ቱ እዛው ያው ክትትል እያደረግ ነው ያረፉና
ህይወታቸው አለፈ
አለፈ አዎ አለፈ። ቀላል ጉዳት ያላቸው የወጡ አሉ። ትናንት ወዳ ስቲል ህክምና ላይ ያሉ አሉ። ሁለት የኦፕራሲዮን የተደረገም ህፃንም አለ እስከማስታውሰው ድረስ። ከዛ ተጨማሪ ይመጣል ብለን ስንጠብቅ አብዛኛው እዛው ላይ እንደሞቱ እና መንገድ ላይም የሞቱም እንዳሉ መድረስ እንዳልተቻለ ነው የተነገረ። ሁለት ሪፈር ተልቋል ወደ አዲስ አበባ። ከባድ ጉዳት ያለባቸው እዚህ ሰዓት በህይወት ይኖሩ አይኖሩም እናውቀው ነገር የለም።
ከለዋ ከተማ ውስጥ ነዋሪ የሆኑት አንድ አባት ጁንታ ሲሉ የጠሩት ኃይል መኖሪያ አካባቢያቸውን በወታደራዊ ጥቃት ሲቆጣጠር ቤተሰቦቻቸውን ይዘው በአቅራቢያቸው ወደሚገኘው ጋሊኮማ መጠለያ ጣቢያ መሰደዳቸውን ያስታውሳሉ።
እኔ እዛ ከልዋንም ከተማ ነው የሚኖረው እና እዛ ባለፈው ይገባል ጊዜ እነሱ ይሄ ከባድ መሳሪያ ምናምን ይመታል፣ ይሄ ጁንታ ከዛ ይመታል ጊዜ ወደዚህ ወደ ፋንቲረሱ የሚባል አለ፣ ይሄ ጋሊኮማ ቀበሌ የሚባላል። እዛ ቀበሌ ማዕከል ነው የተጠለለው እኛ ከዛ ከከተማ ማዕከል መጥቶ ማለት
ተጠለላችሁ እዚያ?
ከጥቃት ሸሽቶ መጠለያ ጣቢያ ላይ ያረፉት አባትና ቤተሰቦቻቸው ግን የፈሩት ተከትሏቸው እንደመጣ ይናገራሉ። ባረፉበት መጠለያ ላይ የተጣለ ከባድ መሳሪያ የባለቤታቸውንና የአንድ ልጃቸውን ህይወት እንደነጠቀ፣ የሌላ ልጃቸውን አካል ደግሞ እንደጎዳ ልጃቸውን ከሚያስታምሙበት ዱብቲ ሪፈራል ሆስፒታል ሆነው ለአሜሪካ ድምጽ ሬዲዮ አስታውቀዋል።
እኔ በጣም ተኝቶ ነበር ሌሊት 9 ሰዓት እና እዛ ከኛ ጋራ ብዙ ሰዎች አለ እዛ የተፈናቀለ ከልዋን እና እዛ ከያለው ወደዚህ የመጣ ሰው ምናምን እዛ ብዙ ነበረ። ሌሊት ተኝቷል። ሴት አለ፣ ህፃን አለ፣ ሽማግሌ አለ፣ እኛም አለ ወንዱ። ከዛ ተኝቷል ጊዜ ሌሊት 9 ሰዓት ከባድ መሳሪያ ይተኩሳል። ይሄ እኛ አይተን የማና ኪስ ድምፅ ምናምን እንደ ትልቅ ነው የሚጮኸው።
ማን ነው የሚተኩሰው?
ይሄ በትግራይ በኩል የመጣ ጁንታ ነው የተኮሰ። 9 ሰዓት መጣ ተኮሰ። እንቅልፍ ተኝቶ ነበረ እኛ። ከዛ ከባድ መሳሪያ ተኮከሰ። በቃ እንዳለ ህዝብ የሚገባበት ጠፋ። እሳት ነው ውሃ ነው በቃ ምን ይላል። የገባ ጫካ በቃ እዛ ማዕከል የነበረ ጥላ ስር ይሄ ምንድን ነው የሚባለው ሰራ ውስጥ ተኝቶ ነበረ እኛ። ዝናብ ምናምን ይጥላል እዛ። ከዛ እኔ ማንታ ሁለት ልጆች ነበረ፣ ሴት ልጆች የወለደ የኔ ሚስት የሶስት አመት ህፃናት ነበረ። አንደኛው እና ሚስቴ ሙታለች። አንድ ህፃን ልጅ አሁን እዚህ ሆስፒታል 3 አመት ህፃን ልጅ ይዞ ወደ ነው።
ከህወሓት በኩል መሆኑን በምን አረጋገጣችሁ የተተኮሰው?
እኛ አሁን ይሄ አፋር ዳጓል መረጃ ምናምን የሚለውጠው ማለት ነው። አሁን እነሱ የተኮሱበት አካባቢ ጭራሽ አፋር ነው እንጂ ያለው ሌላ መንግስት አካል የለም። ሲቪል ነው ያለው እዚህ የተሰበሰበ ማለት ነው። ጋሊኮማ ላይ ያለ መንግስት ሀይል የለም። ከዛ ይመጣል ጊዜ ሌሊት ላይ ከባባር መሳሪያ በቃ እንዳለ ፈጅ በቃ እዛ ተከሰ ከባባር መሳሪያ ሌሊት መጣ በቃ በእንቅልፍ የተኛበት ከልዋን ከተማ በኩል ይመጣል። እዛ ከልዋን ከተማ የተቆጣጠረው እሱ ቆይቷል። አሁን ከዛ ከልዋን ከተማ በኩል የኛ እየተፈናቀለ ማለት ነው። እዛ ከልዋን እነሱ ሲገባ ነው ያመለጠኛ። አሁን እዚህ ላይ ባለ ይሄ ሰራ ውስጥ ተጣልሏልኛ ሌሊት ተኝቷል ሁላ። እዛ ምግብ ምናምን የሚሰጥበት ቦታ ነበር። ከዛ እዛ ተሰብስበዋል በቃ ሌሊት ይመጣል ከባባር መሳሪያ ተኩሳል። ህዝብ እንዳለ ተደናበረ በቃ ሽማግሌ ምናምን ይሙቷል በቃ ሚስትና ህፃን ልጅ ሙቷል።
ዳጉ በአፋር አካባቢ በስፋት የሚታወቅና ዘመናትን የተሻገረ የዳበረ የመረጃ ልውውጥ ባህል ነው። ከአመታት ቆይታ በኋላ ልጅ የማግኘት ህልማቸው እውን እንደሆነላቸው የሚናገሩት አባት ባልጠበቁት ሁኔታ ልጃቸውንም የትዳር አጋራቸውንም በማጣታቸው የመንፈስ መረበሽ ውስጥ ገብቻለሁ ይላሉ።
አምስት አመት ሙሉ ሚስቴ ጋር ተጋብተው አልወለድም ነበር። ሁለት ሶስት አመት በፊት ነው እኔ የወለደው። ሁለት አመት ሳይወልድ ቆይቶ ማንጣ ነበር የወለደው። ሞጭ አሁን በቃ ሚስትም ህፃን ልጅ ሞቷል። አሁን ህፃን ልጅ ብቻ ነው ቀረ፣ ያው ልወላጅ ቀረ። አሁን በቃ ህዝብ ጨረሰ እዚህ አካባቢ። አሁን አላህ ይቅር አይበላቸው።
በንጹሀን ተፈናቃዮች ላይ ደርሷል ያሉትን ወታደራዊ ጥቃትም አረመኔያዊ ተግባር ብለውታል።
ይሄ የሰው ባህሪ የሌለው ይሄ እንስሳት ባህሪም የለም ራሱ ይሄ ከአረመኒ ነው ይሄ ባህሪ ያለ እንጂ ሰው እንደዚህ አይጨርስም። እንደው ጨርሷል፣ እኛ ህዝብ ጨርሷል። በቃ አፋር ሞቷል። ወደ 300 ይጠጋል፣ 200 ምናምን ይሆናል ህዝብ የሞተ በቃ ህፃን ልጅ ሽማግሌ ሴት ምናምን ሁሉ አብሮ የሞተ
ከያሎ ከሎና ገታ አካባቢዎች የተፈናቀሉ 30,000 ሰዎች ሰፍረውበታል በተባለው የጋሊኮማ መጠለያ ጣቢያ ላይ ከህወሓት ተተኮሰ በተባለ ከባድ መሳሪያ ከ200 ሰዎች በላይ መሞታቸውንና ወደ 50 የሚጠጉት አስከሬናቸው እስካሁን አለመገኘቱን የክልሉ ሴቶችና ህጻናት ቢሮ ኃላፊ አይሻ ይሱፍ ለአሜሪካ ድምጽ ሬዲዮ ትናንት ገልጸው ነበር። የህወሓት ቃል አቀባዩ ጌታቸው ረዳ በትዊተር ገጻቸው አስተላልፈውታል በተባለው መልእክት ግን ጋሊኮማ ላይ ምግብ የተከማቸባቸውን ማጋዘኖች ያቃጠሉት ጥቃት ሰንዝሮ በመሸሽ ላይ የነበሩት የመንግስት ኃይሎች ናቸው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአፋር ክልል ጉሊና ወረዳ ጋሊኮማ ቀበሌ በሚገኙ ጤና ጣቢያዎችና ትምህርት ቤቶች ላይ በደረሰ ጥቃት በርካታ ቁጥር ያላቸው ህጻናትን ጨምሮ በመቶዎች የሚቆጠሩ የሀገር ውስጥ ተፈናቃዮች መገደላቸው ሪፖርት ከተደረገ በኋላ በአሁኑ ወቅት ለተጎጂዎቹ የህክምና እርዳታ በሚደረግባቸው አካባቢዎች ክትትል የሚያደርግ ቡድን እንዳሰማራ በይፋ ይገጹ አስነብበዋል። ኮሚሽኑ ግጭት ባገረሸባቸው የአማራ ክልል አካባቢዎች ስላለው ሁኔታም ክትትል እያደረገ መሆኑን ጠቅሶ በግጭቱ ሳቢያ አደጋ ላይ የወደቁ ንጹሐን ሰዎች ቁጥር እየጨመረ መምጣቱ እንዳሳሰበው አስታውቋል። በግጭቱ ውስጥ ተሳትፈዋል ላላቸው አካላትም ባስተላለፈው መልእክት ሀገራዊም ሆነ ዓለም አቀፍ የሰብአዊ መብቶች ድንጋጌዎችና በጦርነት ህግና መርሆች የተጣለባቸውን ግዴታ እንዲያከብሩ አሳስበዋል። ንጹሐን ዜጎችንና ታሪካዊ ቅርሶችን ጨምሮ የህዝብ መሰረተ ልማቶች ኢላማ እንዳይሆኑም አሳስበዋል። ይህ በእንዲህ እንዳለ በወልዲያና አካባቢው በቀጠለው ወታደራዊ ግጭት ከአካባቢያቸው ተፈናቅለው ወደ ውጫሌ፣ ሀይቅ፣ ደሴና ኮምቦልቻ ከተሞች በርካታ ሰዎች እየመጡ መሆናቸው ታውቋል። የስልክ መስመር መቋረጡን ተከትሎ ጥለዋቸው የመጡት ቤተሰቦቻቸው የሚገኙበትን የደህንነት ሁኔታ አለማወቃቸው እንዳሳሰባቸው ለአሜሪካ ድምጽ ሬዲዮ የተናገሩት አስተያየት ሰጪዎች ትኩረት ለወልዲያ የሚል መልእክትም አስተላልፈዋል። የደሴ ከተማ አስተዳደር ወደ ከተማዋ የሚገባው ተፈናቃይ ቁጥር በመጨመሩና በወቅታዊ የጸጥታ ጉዳይ ምክንያት ከትናንት ጀምሮ ሰዓት እላፊ ያወጀ ሲሆን በአዋጁ መሰረት ለጸጥታ ተግባር ከተሰማሩት ውጭ ማንኛውም ሰው ከምሽቱ 2 ሰዓት በኋላ እንዲንቀሳቀስ አይፈቀድለትም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ወደ አስተዋወቅኩት ሌላ ርዕስ ነው የምወስዳችሁ። የኢትዮጵያ መንግስት ባለስልጣናት ኦነግ ሽኔ የሚሉትና የህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ጦር ብሎ የሚጠራው የታጠቀ ቡድን መንግስቱ አሸባሪ ብሎ ከፈረጀው ህወሓት ጋር ወታደራዊ ጥምረት መፍጠሩን አስታውቋል። የኢትዮጵያ ፌዴራል መንግስት የትግራይ መንግስት ተበትኗል፣ አዲስ ምርጫ እስኪካሄድ ድረስ ስልጣኑ የጊዜያዊ አስተዳደሩ ነው ቢልም የትግራይ ክልል መሪ መሆናቸውን የሚናገሩት ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ከቡድኑ ጋር የሆነ አይነት ስምምነት ላይ እየሰራን ነው ብለዋል። በሌላ በኩል ሁለቱ ቡድኖች በጋራ በመሆን በሰላማዊ ዜጎች ላይ ጥቃት እየፈጸሙና እያስፈጸሙ ኢትዮጵያን ለማፍረስ በድብቅ ተቀናይተው ይሰራሉ እያለ የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱን የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳአ አስታውሰው፣ ይህ በዚህ ደረጃ ግልጽ መሆኑ ለኢትዮጵያ ህዝብ በተለይም ደግሞ ለኦሮሞ ህዝብ እጅግ ጠቃሚ ነው ይላሉ። ጽዮን ግርማ ከአሶሺየትድ ፕሬስ እና ከሮይተርስ ዜና አውታሮች የተገኙ ዘገባዎችን አጣምራ እንዲሁም አቶ ታዬ ደንዳአን አነጋግራ ተከታዩን ዘገባ አጠናቅራለች።
የኢትዮጵያ መንግስት ባለስልጣናት ኦነግ ሸኔ የሚሉትና የህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው ራሱን ደግሞ የኦሮሞ ነጻነት ጦር ብሎ የሚጠራው የታጠቀ ቡድን መሪ ድሪባ ኩምሳ ወይም ጃልመሮ አሁን ያለው ብቸኛ መፍትሄ እንዲነገራቸው በሚፈልጉት ቋንቋ በማናገር የመንግስትን ወታደራዊ ኃይል መጣል ነው ሲል ለአሶሺየትድ ፕሬስ ተናግሯል። መንግስት አሸባሪ ብሎ የፈረጀውና በዘገባው የትግራይ ኃይሎች ተብሎ የተጠራው የህወሓት ቡድን ጋር ተባብሮ የመስራት ጥያቄ እንደቀረበላቸው ገልጾም ጥሪውን ተቀብለው ከስምምነት ላይ የደረሱት ደግሞ ከጥቂት ሳምንታት በፊት መሆኑን ተናግሯል። አያይዞም ወታደራዊ ቅንጅት በማድረግ በአንድ አይነት ጠላት ላይ ለመተባበር መግባባት ላይ ደርሰናል ብሏል። አሁን ስምምነቱ ወታደራዊ መረጃዎችን በመለዋወጥ መጀመሩን ገልጾ እስካሁን ጎን ለጎን መዋጋት አለመጀመራቸውን ተናግሯል። ሆኖም ግን ጎን ለጎን ሆኖ መዋጋት አስፈላጊ የሚሆንበት ጊዜ ይኖራል ብሏል። የኢትዮጵያ ፌዴራል መንግስት የትግራይ መንግስት ተበትኗል፣ አዲስ ምርጫ እስኪካሄድ ድረስ ስልጣኑ የጊዜያዊ አስተዳደሩ ነው ቢልም የትግራይ ክልል መሪ መሆናቸውን የሚናገሩት ዶክተር ደብረጽዮን ገብረ ሚካኤል ለሮይተርስ የዜና ወኪል በሰጡት የስልክ ምላሽ ከቡድኑ ጋር የሆነ አይነት ስምምነት ላይ እየሰራን ነው ብለዋል። ተጨማሪ ማብራሪያ ከመስጠት ግን ተቆጥበዋል። በሌላ በኩል ሁለቱ ቡድኖች በጋራ በመሆን በሰላማዊ ዜጎች ላይ ጥቃት እየፈጸሙና እያስፈጸሙ ኢትዮጵያን ለማፍረስ በድብቅ ተቀናጅተው ይሰራሉ እያለ የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱን የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ አስታውሰው ይህ በዚህ ደረጃ ግልጽ መሆኑ ለኢትዮጵያ ህዝብ በተለይም ደግሞ ለኦሮሞ ህዝብ እጅግ ጠቃሚ ነው ብለዋል።
ሁለቱ ቡድኖች አንድም ጊዜ የተለያዩበት ጊዜ አለ ብዬ አላስብም። ከኔ አንጻር 1996 350 ተማሪዎች ከዩኒቨርሲቲ ሲባረር በወያኔ ታገል ብለን እኔ በራሴ 42 ተማሪዎችን ይዤ በሀረር መስመር ከሸኔው ጋር ለመቀላቀል ሞክሬ ነበር። ለሸኔ ኦልሞስት አብዛኞቻችንን ይዞ ለወያኔ ያስረከበን። ሸኔና ወያኔ አንድና ያው መሆናቸው የገባኝ ያኔ ነው። ከዚያም በኋላ 2010 ላይ ይህንን በግልጽ ሸኔ ማለት የወያኔ ጉዳይ አስፈጻሚ ነው የሚል አርቲክል ጽፌ ነበረ። ላይ ላዩን የተለያዩ ቢመስሉም ሸኔ ኦሮምኛ የሚናገር ወያኔ እንደነበረ ለእኔ ግልጽ ነበረ። ይሄ ዛሬ በዚህ ደረጃ ግልጽ መሆኑ እጅግ በጣም ጠቃሚ ጉዳይ ነው። እዚህ የሚገርም ነገር አይሆንም። ብዙ ሰዎችም ሸኔ ይታገልልናል፣ የኦሮሞ ህዝብ ጥያቄ በዛ በኩል ይመለሳል ብሎ ሲያስቡ የነበሩትን ያነቃል ብዬ ስለማስብ ነው።
አቶ ታዬ ሁለቱ ቡድኖች በአንድ በኩል አንድ ላይ የሰሩ፣ በሌላ በኩል ደግሞ ህወሓት በስልጣን ላይ በነበረበት ጊዜ ኦሮሞን ለማሰቃየት ኦነግ የሚል ታርጋ ሲለጥፍበት ቆይቷል ካሉ በኋላ አሁን ኢትዮጵያውያንን በድብብቆሽ ሲያጠቁ የቆዩ ቡድኖች በግልጽ አደባባይ ላይ ወጥተዋል ይላሉ።
ኦሮሞን ለማሰቃየት ሲፈልግ የአክሽን የታርጋ ይለጥፍበትና ባላት ከሆነ ይዘርፋል፣ አማሪ ከሆነ ያባርራል፣ ይገላል። አመራር ራሱ ኢቭን ኦህዲድ ሆኖ ስለ ኦሮሞ መናገር አይቻልም ነበር። በዛ መንገድ ይጠቀምበት ነበረ። በሌላ በኩል ደግሞ የሸኔውን አጠቃላይ አመራሩን ይዞ ሞቶሩን ይዞ በራሱ የኦሮሞ ህዝብ የሚታገልልኝ አካል አለ ብሎ እንዲያስብ በዛ ደረጃ ሳይኮሎጂካሊ አስሮ ያስቀመጠበት ጊዜ ነው ነበረ። ይሄ ሸኔ የኦሮሞ ህዝብ በተለይ ወጣቱ 2007 2008 2009 በገፍ ሲገደል የኦሮሞ ህዝብ በወያኔ ሴራ ከሶማሌ ክልል በሚሊዮን የሚቆጠር ሲፈናቀል አንድ ጥይት አልተኮሰም። ወያኔ ሲወርቅ ነው ትኩስ የጀመረው። ይሄ በራሱ አንድነታቸውን የሚመሰክር ነው። ዛሬ ይህንን አንድነት በይፋ በዚህ ደረጃ መግለጻቸው የሚገርም አይደለም፣ ግን አብዛኞቹን የሚያነቃ ይመስላል። በጣም ጥሩ ነው ብዬ ነው የማስበው።
የኢትዮጵያ መንግስት ባለስልጣናት ኦነግ ሸኔ የሚሉትና ራሱን ደግሞ የኦሮሞ ነጻነት ጦር ብሎ የሚጠራው የታጠቀው ቡድን መሪ ድሪባ ኩምሳ ወይም ጃልመሮ ለአሶሺየትድ ፕሬስ ሲናገር ህወሓት በስልጣን ላይ ያለ በኦሮሞ ህዝብ ላይ ብዙ ግፎችን መፈጸሙንና እርሱ የፈጠራቸው ችግሮች አሁንም ድረስ እንዳሉ ገልጾ አሁን ህወሓት ከስህተቱ ትምህርት እንደወሰደ ተስፋ አደርጋለሁ ብሏል። አያይዞም ከዚህ በኋላ ህሊናቸውን ካልሳቱ በስተቀር ተመሳሳይ ስህተት የሚፈጽሙ አይመስለኝም ካለ በኋላ ይህንን የሚያደርጉ ከሆነ በሀገሪቱ ውስጥ ትርምስ ሊፈጠር ኢትዮጵያም ልትፈርስ ትችላለች ብሏል። በሌላ በኩል በሳተላይት ስልክ ለሮይተርስ ስለ ጉዳዩ የተናገሩት የህወሓት ቃል አቀባይ አቶ ጌታቸው ረዳ ከቡድኑ ጋር የሆነ አይነት ስምምነት ላይ እየሰራን ነው ካሉ በኋላ በኢትዮጵያ የወደፊት እጣ ላይ ድርሻ ካላቸው ቡድኖች ጋር በትብብር በጋራ መስራት ተፈጥሯዊ ነው ወይም አዲስ ነገር አይደለም ብለዋል። መንግስት ህወሓትና ኦነግ ሸኔ በጋራ ሆነው በሰላማዊ ዜጎች ላይ ጥቃት እያደረሱ ነው በማለት በተደጋጋሚ ሲወቅስ ቆይቷል። ይህን ወቀሳ ህወሓትም ራሱን የኦሮሞ ነጻነት ጦር ብሎ የሚጠራውን ቡድን ሲያስተባብሉ የቆዩ ሲሆን አቶ ታዬ ደንደአ ይህ ዛሬ ይፋ የወጣው ድርድር ኢትዮጵያና ህዝቦቿ ላይ ለረጅም ጊዜ ሲሰራ የነበረውን በደል በግልጽ ማውጣታቸው ከመታወቁ በስተቀር ቀድሞውንም የነበረ ነው ይላሉ።
በአንድ በኩል ለውጥ ኃይሉ ተረጋግተው ሪፎርሙን ተቋማዊ በሆነ መልክ ማካሄድ እንዳይችል በጸጥታ አጀንዳ እንዲጠመድ አድርጓል። ይሄ ወያኔ በተለይ ሰራዊቱ ከባለፈው ጥቅምት ጀምሮ የወያኔ ጀኔራሎች፣ ኮሎኔሎች ከሰራዊቱ ሳይወጡ በፊት በኦሮሚያ ክልል ሸኔ ህይወት እንዲዘራ፣ ትጥቅ እንዲያገኝ፣ ስንቅ እንዲያገኝ ሲሰራ የነበረ የመረጃ አገልግሎት መረጃ ሲሰጡት ነበረ። እንዲደራጅም በዛ ደረጃ ስትራቴጂም ሲሰጡት ነበረ። ያ ደግሞ ኦሮሞ ከወንድሞቹ በተለይ ደግሞ ኦሮሞና በአማራ መካከል መናበብ እንዳይኖር፣ ጽንፈኝነት በሁለቱም አካባቢ በዚህም በኩል ያኛውን የሚተናኮል በዚህም በዚያም በኩል ተመሳሳይ ሁኔታ እንዲሆን እና ግጭት እንዲኖር በኦሮሚያ ላይ ደግሞ በተለያየ ጊዜ ብሔር ላይ ያተኮረ ጥቃት፣ ግድያ እንዲፈጠር ያ ደግሞ ሌላ አካባቢ ተመሳሳይ ጥቃቶች ኦሮሞ ላይ እንዲፈጸሙ ግሬ ማድረግ ያክል ነው። በዛ ደረጃ የተሰሩ ብዙ ስራዎች፣ ብዙ ጥፋቶች፣ የደረሱ ጉዳቶች አሉ። በሊዞ ላይ የተፈጸመ አለ፣ ሆሮ ጉድሩ ወለጋም አካባቢ የሆነ አለ። ከጉሙዝ ጋርም ሆኖ ደግሞ ጉሙዝ ላይ ጉዳት አድርሰው እዛ ውስጥ ሲኖሩ የነበሩ በጣም በመቶ ሺህ የሚቆጠሩ ኦሮሞ እንዲፈናቀል ያደረገው ይሄ ሸኔ ነው። ከዚህ ከጌዲዮ እና ጉጂ እንዲጋጭ ያደረገው ይሄ ሸኔ ነው። ኢቨን ይሄ ሸኔ ሲገባ አዲስ አበባም ላይ እየተፈጠረ ነገር ከጋሞ ማህበረሰብ ቡራዩ አካባቢ የነበረው ችግር ትዝ ይላችኋል። በአጠቃላይ መረጋጋት እንዳይኖር፣ ስጋት እንዲፈጠር፣ መጠራጠር እንዲኖር ሲሰሩ የነበሩ በሽፋን ነበር ያኔ ሲያደርጉ የነበረው። አሁን ግን በግላጭ አንድና ያው መሆናቸውን ተናግረዋል። ከዚህ በኋላ የቆረጠ የወሰነ እርምጃ ለመውሰድ ቀላል ስለሚሆን ሁሉንም ኃይል ስለሚያሰባስብ ይሄ ጥሩ ነው፣ በጣም ደስ የሚል ነው በእኔ በኩል ማለት ነው።
አቶ ድሪባ ኩምሳ ምን ያህል ጦር ይዘው ከህወሓት ጋር እንደሚሰለፉ ከኤፒ ለቀረበላቸው ጥያቄ ወታደራዊ ሚስጥር ነው በማለት ከመናገር ተቆጥበዋል። አቶ ታዬ በበኩላቸው ኢትዮጵያን ለማፍረስ ህዝቦቿንም ለማጎሳቆል ማን ከማን ጋር ተባብሮ ሲሰራ እንደቆየና እንደሚሰራ በራሱ አንደበት ግልጽ ሲወጣ ለሁሉም ኢትዮጵያውያን እውነቱን ከጥርጣሬ በላይ ያስረግጥለታል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ።
ጽዮንን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ መቀሌ ይወስድናል። የፌዴራል መንግስት የአሸባሪው ኃይል ታጣቂዎች የሚላቸው ህወሓት የትግራይ መከላከያ የሚላቸው የማጥቃት ዘመቻ መጀመራቸውንና በዚህም ድል እየቀናን ነው፣ በርካታ ተዋጊዎችንም ደምሰናል ይላሉ። የመቀሌው ዘጋቢያችን ሙሉጌታ አጽብሃ የቡድኑን ቃል አቀባይ ገብረ ጻዲቅ ቃል አቀባይ ጠቅሶ ተከታዩን አድርሰናል።
የንጋት ዘመቻ ተብሎ በተሰየመ አዲስ የማጥቃት ዘመቻ የትግራይ ኃይሎች በአፋርና አማራ ክልል አካባቢዎች በሚገኙ የኢትዮጵያ መከላከያ ኃይል የክልሎች ልዩ ኃይሎችና ሚሊሻዎች ላይ ጥቃት እያካሄድን ነው፣ ድልም እያገኘን ነው በማለት የሰራዊቱ ቃል አቀባይ ገብረ ጻድቅ የተናገሩት። በትግራይ ክልል የትግራይ መከላከያ ኃይል ተብለው የሚጠሩ በፌዴራሉ መንግስት ደግሞ የአሸባሪ ኃይል ታጣቂዎች ተብለው የተፈረጁ ኃይሎች ቃል አቀባይ በዛሬው ዕለት በመቀለ ከተማ በሰጡት መግለጫ ከአሁን በፊት የተካሄዱ ዘመቻ ሳሉላና ዘመቻ እናቶች ቅጥያ የሆነ የንጋት ዘመቻ ተብሎ የተሰየመ ማጥቃት ጀምረናል ብለዋል። ቃል አቀባዩ በመግለጫቸው ሰራዊታቸው በወልዲያ መስመር እስከ ንፋስ ማውጫ በተባለ አካባቢ ከ20 በላይ ትላልቅና ትናንሽ ከተሞች ይዘናል በማለት ገልጸዋል። እንዲሁም በአፋር ግንባርና በወልዲያ መርሳ መስመር በተካሄዱ የማጥቃት ዘመቻዎች ሰራዊታችን ድል እያገኘ ነው ሲሉ ነው የተናገሩት።
وفر صحيب الرق استوهال له مخنياتون قدم يلو بزحالف وفرتات وفر الله بانغان وفرديثات تغراين زرعنا يچلانچل برهان
ينغات زمچا تبلو يتسيمبت مكنيات بالفو بتكايدو زمچا راسالنا زمچا يتغراين ناتوش تكتلو ياگنينو تنش برهان ياطاطامنو سلام يميبزاو يتغراي اكابي كچلما اوتو سلام ياگنيبت گيزي سلنبره يتفطرو برهان اندي دمق مولو بمولو اندي برانو ከነበርንበት መድረክ ወደ ከፍተኛ የድልና ቀጣይ ብሩህ ተስፋ የሚያቀድ እንዲሆን ነው። አሁንም ጠላቶቻችን ማረፍ ስላልቻሉ በየጊዜው የተደመሰሰው ኃይላቸው እንደ አዲስ የሞሉ ሰላማችን ደህንነታችን ሊሰጡን ስላልፈለጉ ነው። አሁንም ህልውናችንና ደህንነታችን በክንዳችን በማለት የንጋት ዘመቻ አንጸባራቂ ድሎች እያስመዘገበ ነው ነው ያሉት ቃላቀባዩ። በእነዚህ ውጊያዎች ከ10ሺ በላይ የጠላት ኃይል ብለው የጠሩትን እንደ ደመሰሱ ነው ቃላቀባዩ የገለጹት። እንዲሁም 9 ታንኮች 19 መድፎች 10 ብረት ለበስ በእንፈ የተባሉ መሳሪያዎች እንደማረኩ የገለጹት ቃላቀባዩ ሌሎች መካከለኛና አነስተኛ መሳሪያዎችም በሺዎች ይዘናል ብለዋል። ዘመቻው ቀጣይ መሆኑን ተናግረዋል። የትግራይ ኃይሎች በሚንቀሳቀስባቸው የአፋርና የአማራ ክልል አካባቢዎች በንጹሃን ዜጎች ላይ ጉዳት እየደረሰ እንደሆነ ሲቀርባል ተብለው የተጠየቁ ገብረ ገብረ ጻዳው ሰራዊታችን ስነ ምግባሩ የታወቀ ነው በሰላማዊ ዜጎችና ታሪካዊ ቅርሶች ላይ ጉዳት እንዳይደርስ የሚንከባከብ ነው ብለው የክስ የሚያቀርቡ አካላት በትግራይ ህዝብ ላይ እነሱ ግፍ ስለፈጸሙ በራሳቸው መነጽር ሌላው ስለሚያዩ ነው ብለዋል። በትናንትናው ዕለት የፌደራሉ መንግስት የሀገር መከላከያ ሰራዊት የክልል ልዩ ኃይሎች እንዲሁም ሚሊሻዎች ኢትዮጵያን ለማፈራረስ የተነሳ የክህደት ኃይል አለ እሱን ለመደምሰስ ብርቱና የማያዳግም ክንዳቱን አሳርፉ ብሎ ያቀረበው ጥሪ አስመልክቶ በሰጡት ምላሽ ደግሞ ከዚህ በፊትም በየቀኑ የክተት ጥሪ ሲቀርብና ፉከራዎችም ሲሰሙ ነበር። ሆኖም በመሬት ላይ ግን የትግራይ ሰራዊት ማስቆም የሚችል አቅም የላቸውም አሁንም ተመሰሳይ ነው በማለት ነው መርሴ ሰጡት። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
ሙልጌታ ለዘገባው አመሰግናለሁ። አድማጮች ለተከታዩ ርዕስ ደግሞ ወደ ባህር ዳር ነው የምንሻገረው። የመከላከያ ሰራዊትና የክልል ኃይሎች ያካሄዱት ያለው ትግል የተያዙ ቦታዎችን ለማስለቀቅ ብቻ ሳይሆን የኢትዮጵያ ስጋት የሆነው ያሉትን ህወሓት የደቀነውን አደጋ ሙሉ በሙሉ መቀልበስና መደምሰስ ነው ሲል የአማራ ብሔራዊ ክልላዊ መንግስት አስታውቋል። የሽብር ቡድን ሲሉ የጠሩትን ህወሓት በአማራ ክልል ሰርጎ በገባባቸው እንዲሁም ጦርነት በከፈተባቸው አካባቢዎች ሽንፈት እየገጠመው ነው ሲሉ የክልሉ መንግስት ቃል አቀባይ ግዛቸው ሙሉነህ ተናግረዋል። አስቴር ምስጋናው ተከታትለዋለች።
በክልሉ ወቅታዊ ሁኔታ ላይ ዛሬ ለጋዜጠኞች መግለጫ የሰጡት የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ አሸባሪ ብለው የጠሩት የህወሓት ቡድን ሰርጎ በገባባቸው የአማራ ክልል አካባቢዎች በሽንፈት ለቆ በመውጣት ላይ ነው ብለዋል።
በሰሜን አካባቢ ውጊያ ያለው በአዲጎሹ በአዲርቃይና በማይጠብሪ አካባቢ ነው። እስከ ሱዳን ድንበር ድረስ መሄድ ነው ማለት ነው። በምስራቁ በኩል ደግሞ ላሊበላ አለ፣ ሐራ፣ መርሳ፣ ወልዲያ፣ ጋሸና፣ መቂት በተጨባጭ ውጊያ ያለባቸው ቦታዎች ናቸው። ዋጋ አጠቃላይ ከትላንትና ጀምሮ እስከ ዛሬ ያለውን ውጤት ለመግለጽ ያህል እንግዲህ በመስራቁ በኩል እስከ መርሳ የሚደርስ ከመርሳም መውጣ ብሎ ዙሪያው ላይ ጭምር ውጊያ ሲደረግ ነው የነበረው። በተደረገው ኦፕሬሽን አሁን መርሳን ሙሉ በሙሉ የተለቀቀበት ሁኔታ ነው ያለው። በወልዳያም በተመሳሳይ ድል እየተገኘ ነው ያለው። እዚህ ጨጨሆን ተሻግረን መቂት አካባቢ ደግሞ ከባድ ውጊያ ተደርጓል። በዚህም ከፍተኛ ኪሳራ ነው አሸባሪ ቡድን የደረሰበት። አሁን መቂት እየተለቀቀ ወደፊት እየሄደ ነው ያለው። በርካታ የቡድን መሳሪያዎች ተማርከዋል። ከዚህ ኃይል የሚደመሰሰው ተደምስሷል። ቀሪው ደግሞ እየሸሸ ያለበት ሁኔታ አለ። በአብዛኛው ደግሞ እጅ እየሰጠ ያለበት ሁኔታ አለ። ይሄ ሁሉ የምናደርገው ፍልሚያ አሁን ዛሬ በሚገኙ ትናንሽ ድሎች የሚያቆም አይደለም፣ ወይም ደግሞ የሆነን ቦታ በማስለቀቅ የምናቆመው አይደለም፣ የሆነን ቦታ በመያዝ የምናቆመው ጦርነት አይደለም። ይሄ ጦርነት ይሄ ኃይል እስካለ ድረስ ሰላም እንደማይኖር በደንብ ግልጽ ሆኖ የወጣ ጉዳይ ነው። ካንዴም ሁለት ጊዜ የተረጋገጠ ነው። ስለዚህ ከዚህ በኋላ ምን እናደርገው የትግል አግባብ በአጠቃላይ ለሁሉናችን አደጋ የሆነውንና አሸባሪው ቡድን የህዋት ኃይል ሲንቀሳቀስ በሙሉ ያማራ ክልል ተወላጆች ሁሉ በሌላም ክልል ያሉት ጭምር በእነዚህ ተላላኪዎች ስጋት የሚሆንበት እድል ማቆም አለበት ሚል በደንብ በተጨባጭ መሰመር አለበት። ስለዚህ ይሄን ኃይል በደንብ መዋጋት ማለት ኢትዮጵያን ማስቀጠል ማለት ነው።
አቶ ግዛቸው አሸባሪ ብለው የጠሩት ህዋት ከክልሉ ውጭ በሚኖሩ ያማራ ብሔር ተወላጆች ላይም በአሁኑ ሰዓት በቅጥረኞቹ አማካኝነት ጥቃት እየሰነዘረ ነው በማለትም ወንጅለዋል።
በተለይ አማራ ክልል በሚዋሰንባቸው አካባቢዎች ሁሉ እንቅስቃሴ እያደረገ ነው ያለው። በቤኒሻንጉልም እንደ አይነት የመግባት እንቅስቃሴ ያደርጋል የተላላኪ ቡድን። ኦሮሚያ ክልልም አማራ በብዛት በሚገኝበት አካባቢ ይሄ ተላላኪ ቡድን የሚያሰማራቸው ኃይሎች ጥቃት ለመሰንዘር እንቅስቃሴ እያደረጉ ነው ያለው። በአጠቃላይ ተረባርቦ አማራን የማጥፋት ኢትዮጵያን የመበተን እንቅስቃሴ ውስጥ ነው የተገባው። ስለዚህ ግልጽ የሆነ ወረራ ነው እየተፈጸመ ያለው።
በክልሉ ውስጥ የሚኖሩና እስከ መንግስት አመራርነት የስልጣን እርከን የደረሱ ግን ደግሞ በአሸባሪነት ከተፈረጀው ድርጅት ጋር ሲሰሩ የተገኙ አንዳንድ የህወሓት ደጋፊዎች መኖራቸውን አቶ ግዛቸው ጠቅሰዋል። ሌሎችም ከድርጊታቸው እንዲቆጠቡ አሳስበዋል። ህዝቡ በተለያየ መንገድ በሚሰራጩ የሐሰት ወሬዎች ሳይደናገር አካባቢውን ነቅቶ እንዲጠብቅም አቶ ግዛቸው ጥሪ አቅርበዋል። በኢትዮጵያ መንግስት በአሸባሪነት የተፈረጀው ህወሓትም በበኩሉ ድል እየቀናው እንደሆነ ሲገልጽ ቆይቷል። ያስቀመጣቸው ቅድመ ሁኔታዎች በኢትዮጵያ መንግስት ተቀባይነት እስካላገኙ ድረስ ውጊያውን እንደሚቀጥል በአመራሮቹ አማካኝነት አመልክቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አስቴርን ለዘገባው አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አሁን ራዲዮ በቴሌቪዥን ነው ጉዳዩ። ቀድሞ የጀመረውን ቪኦኤን ቪኦኤ ጋቢናን ተከታተሉ። በዚህ በዋናው ስርጭታችንም አድማጮች በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ እንገልጻለን። በኦሮምኛና በትግርኛ ስርጭቶችም እንዲሁ ዝግጅቱ እንደተጠናቀቀም እናስተዋውቃለን። ተከታተሉ። አሁን የስቱዲዮ ሰዓታችን አድማጮች ከምሽቱ 2:41 ያመለክታል። እዚህ ግድም በሙዚቃ ፋታ እንወስዳለን። ወንዲ ማክ ነው የሚጫወትልን።
Wait,
ወንዲማክ አባዳማ ሲል ነበር የተጫወተልን። ወንዲማክን ለግሩም ስልቱ አመሰግናለሁ። አድማጮች፣ ሌላ ማሳሰቢያም አለን። በአድማጮች መስኮት በፕሮግራሞቻችንና ሌሎች አስፈላጊ ባላችኋቸው ርዕሰ ጉዳዮች፣ አዎንታዊ ፋይዳ ባላቸው ጉዳዮች ላይ ያተኮሩ ተሳትፏችሁን ለመጋበዝ እንወዳለን። የንጹሐን ዜጎች ጭምር በሚጠፋበት ወይንም እየጠፋ ባለበት ጦርነትና ግጭት በበረከተበት በአሁኑ ወቅት ገንቢና ከስድብ ከዘለፋና ሌሎችን ከማንቋሸሽ የነጹ አስተያየቶችን ነው እንድትልኩልን በመላክም እንድትሳተፉ የምናበረታታው። የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳካም ነው። የነጻው የስልክ መስመራችንም በቅርቡ እንደ ተዘጋጀ ወይም እንደ ቀድሞ አገልግሎት መስጠት እንደሚጀምር ከወዲሁ መግለጽ እንወዳለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ተከታዩ ሳምንታዊው ሴቶችና ቤተሰብ ዶክተር የኔ አሰግድ ገና በልጅነት እድሜያቸው ነው ወደ ቤልጅየም በመጓዝ በውጭ ሀገር ያደጉ ኢትዮጵያዊ ምሁር ናቸው። ከ28 ዓመታት በላይ የተባበሩት መንግስታት ድርጅት ተቋማት እንዲሁም የአውሮፓ ህብረትን ጨምሮ በሌሎች ዓለም አቀፍ ድርጅቶችና ተቋማት ውስጥ የአመራር ክህሎት ስልጠና ሲሰጡ የቆዩት ከዚህ ቀደም 3 የተለያዩ የጥናት ጽሁፎችን አሳትመዋል። በቅርቡም 4ኛ መጽሐፋቸው ሊዲንግ ዊዝ ሄርት ወይም በግርድፍ ትርጉሙ ከልብ መምራት የተሰኘ መጽሐፍ ለህትመት ያበቁት። መጽሐፉ ዶክተር የኔ አሰግድ ከዓመታት በፊት ጥናታቸውን ሲሰሩ ያነጋገሯቸው እንደ ደቡብ አፍሪካው መሪ ሲሪል ራማፎሳ፣ የቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን እንዲሁም ሌሎች የተለያዩ የሀገራት መሪዎችን ባነጋገሩበት ወቅት በግላቸው ያዩትንም ጨምሮ ከጭውውቶቻቸው በመነሳት የቀሰሙትን የህይወት ክህሎትና የአመራር ልቀት ጭምር የሚያስረዳ ነው ትለናለች ኤደን ገረመው። ዶክተር የኔ አሰግድን በመጽሐፉ ዙሪያ ያወያየችበትን ስትዘረዝር መጽሐፉን ለመጻፍ ምን እንዳነሳሳቸው በሚያስረዱበት ነው የሚጀምሩት።
ይህ መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር፣ ትልቁ ጥያቄ ነበረ፣ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፌያለሁ። እና ዶክትሬቴን ሰርቼ ስጨርስ ትልቁ ችግሬ ምንድን ነበር? ማሳጠር ነበረ። እና ቢያንስ ወደ 700 ገጽ ደረሰ። እና አሁን ግን ሳስበው ኦኬ፣ ለምንድን ነው እንደዛ የረዘመው? የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ፣ እነዚህን ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ካለቀ በኋላ ግን ምን አልኩኝ? ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይህን መጽሐፍ አንስቶ አንብቦ ያገኘሁትን ትምህርት ማግኘት እንዲችል፣ ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ የራሱን ሕይወት ብቻ የሚመራም ሰው ቢሆን ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው። ይህ መጽሐፍ ከዛ ነው የመጣው።
እስቲ ጥቂት ስለ ጥናቱ ይዘት ያስረዱን። ጥናቱ ምን ላይ ነበር የተሰራው?
በፈረንጅ አቆጣጠር በ2010 ነበር የጥናቱ የፒኤችዲው ታይትል የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን። እነዚህን መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩትን መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችን ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራቸው ያ መልእክት ምንድን ነው? ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። ራሳችንን ማሻሻል እንድንችል፣ በዓለም ደረጃ መወዳደር እንድንችል ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያ ነው የተነጋገር ነው።
የጥናቱ ውጤትና ግኝትስ ምን ይመስላል?
አንድ ሰው ሲወለድ እንዲሁ አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ የአመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል፣ ያለውን ደግሞ ማዳበር ይችላል። መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ህይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም፣ የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀመረው የራሳችንን ህይወት አስተውለን እኔ ዛሬ ወዴት ነው የሚሄደው? በዛሬ ቀን ምን ምንድን ነው ማድረግ የምፈልገው? የአሁኑ አመት ምንድን ነው መፈጸም የምፈልገው? በህይወቴ ምንድን ነው ማድረግ የምፈልገው የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናረገው፣ የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደመራል። ሁሉም ህይወታችን ላይ ዳና ትቶ ያልፋል።
እንግዲህ እርስዎ የአሁኑን የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይህንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት እርስዎ?
ሁሉም ጋር ያየሁት ነገር ምንድን ነው? አሁን እዚህ መጽሐፍ ውስጥ ያለው ምንድን ነው? ሁሉም እንዲህ አይነት ነገር ምንድን ነው ያላቸው ቢባል እነዚህ ነጥቦች ናቸው። አንደኛ የማዳመጥ ችሎታ፣ ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ፣ በቃ ማዳመጥ። ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም፣ የእውነት ማዳመጥ። ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው? ሁለተኛው ሌላ ደግሞ ምንድን ነበረ? ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ፣ ለሰው ያስባሉ። ለሀገሬ ሆነ ለዓለም ሆነ ማቅረብ እችላለሁ፣ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው? እነዚህ ሰዎች ሰውን አያንቋሽሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዚህ አይነት ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አይደል። እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች ለራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ሊሆን ይችላል። መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ጥሞና ጊዜ አላቸው እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት። እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው። ማለት አሁን በተባበሩት መንግስታት ላይ ፎርመር ሴክሬታሪ ጀነራል የነበሩት ኮፊ አናን እርግጥ የተባበሩት መንግስታት ስራ ላይ ነበሩ፣ አመራር ችሎታቸው አይደለም። ግን ሌላ አሁን ዩሱንዱር በዓለም የታወቀ ሙዚቀኛ ነው በሴኔጋል ሀገር ውስጥ። እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው።
የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል?
አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን የምንም ጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድን ነው የሚለየን ብንል እንደው ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል።
በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶን ፕሬዚዳንትና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው። እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሶ ጽፈውታል እና እስቲ ጥቂት ስለዚህ ነገር አጫውቱኝ።
እንግዲህ እሳቸው የሚባሉት ማዳም ጆዜፊን ወድራጎ ነው የሚባሉ። እሳቸውን ሳገኛቸው በኋላ ደግሞ ለብዙ አመት ነው የማውቃቸው። ቶማስ ሳንካራና የነበሩት ካቢኔት እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። ፕሬዚደንት ሳንካራ ሲገደሉ 37 ዓመታቸው ነው። የተገደሉበትን ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ደሃ ሀገር ናት። መርቼዲስ ለሚኒስቴር አይቻልም። ሁላችንም ባለን በቤት መኪናና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስቴሮቹን ምን ይሏቸው ነበረ? የሆነ ፕሮግራም ወይ በሚጻፉ ጊዜ ኦኬ እንሄድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት ቁሳቁስ ከሚሸጡት ጋር እሺ አስረዷቸው፣ እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ያው ተገደሉ እና ማዳም ዦዜፊን ወድሪያጎ የዛሬ 3-4 ዓመት ይሆናል። በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድሪያጎ። ስንገናኝ ዞሮ ዞሮ ያው ከ30 ዓመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ መጣሁ ሀገሬ። መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው። ሲነግሩኝ ምንድን ነው የሚያሳዝንሽ ነገር አሉኝ፣ አጽሙ ሲመረመሩ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበረ ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው።
ዶክተር የኔ ያሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ።
አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ።
እኔም ኤደንን ለግሩም ዝግጅቷ አመሰግናለሁ። አድማጮች፣ አሁን አሜሪካና ህዝቧ በኮቪድ-19 ሳቢያ ያለፈውን ዓመት የዘለሉት የተወዳጁ የኒውዮርክ ታይምስ የአደባባይ ጎዳና ላይ ዮጋ መርሃ ግብር ታዳሚዎች ዘንድሮ ተሰባስበዋል። ቆንጂታየ ለአሜሪካና ህዝቧ እንዲህ ይዘዋለች።
ዩናይትድ ስቴትስ ኒውዮርክ ከተማ እጅግ ከፍተኛ የሰው፣ የንግድ፣ የመኪና ወዘተ እንቅስቃሴ በሚበዛበት ታይምስ ስኩዌር ላይ በየዓመቱ ከሀገሪቱ ዙሪያ ከውጭ ሀገርም ጭምር በሺዎች የተቆጠሩ የዮጋ አፍቃሪዎች ወይም አዘውታሪዎች የሚካፈሉበት ሳልስቲስ ዮጋ የተባለ ፕሮግራም ይከናወናል። ዕለቱ የሚውለውም በሰሜኑ ንፍቀ ክበብ ፀሐይ ብርሃኗን ለበርካታ ሰዓታት በምትሰጥበት ዕለት ይሆናል። ብዙ ዓመታት ያስቆጠረና የተሳታፊዎቹም ቁጥር በየዓመቱ እየጨመረ የመጣ ተወዳጅ ዝግጅት ነው። ባለፈው ዓመት ብቻ በኮቪድ-19 ምክንያት ተቋርጦ ዘንድሮ ባለፈው ሰኔ ወር ውስጥ አፍቃሪዎቹን ሲያስተናግድ ውሏል አምሽቷል። ወደ 2000 የሚሆኑ መሃል ታይምስ ስኩዌር ላይ የዮጋ ትምህርትና እንቅስቃሴ ሲሰሩ ውለዋል። ዮጋ ትንፋሽን በመቆጣጠር በጸሎት በተለዩ አካላዊ እንቅስቃሴዎችና አቀማመጥ የሚከናወን የሂንዱዎች መንፈሳዊና ስነ ስርዓታዊ አስተምህሮ ሲሆን ብዙዎች ለጤናና ለመንፈስ መዝናናት አዘውትረው የሚጠቀሙበት ነው። ባለፈው ሰኔ መጨረሻም ታዲያ በሺዎች የተቆጠሩት ተሳታፊዎች ኒውዮርኩ አደባባይ ላይ አንዲት ትንሽ ምንጣፍ፣ ውሃቸውንና መልካም መንፈሳቸውን ብቻ ይዘው ከጧቱ 1 ሰዓት ያነሱ እስከ ምሽቱ 4 ሰዓት ድረስ ቆይተዋል። በዘንድሮ ሳልስቲስ ዮጋ 2500 ሰዎች በጋለው አስፋልት ላይ ማህበራዊ ርቀታቸውን በጠበቀ መንገድ ምንጣፎቻቸውን ደርድረው በዝግጅቱ ተካፍለዋል። በአካል ለመገኘት ያልቻሉት ደግሞ በኢንተርኔት አማካይነት ተቀላቅለዋቸዋል። ቲጄ ዊሊያምስ ከአዘጋጆቹ አንዱ ነው።
The theme for the summer solstice in Times Square is always, you know, it's easy to find tranquility on a mountaintop. It's not easy to find.
የታይምስ ስኩዌር ዝግጅታችን መሪ ቃል ተራራ ጫፍ ላይ ሆኖ ጸጥታና እርጋታን ማግኘት ቀላል ነው፣ ታይምስ ስኩዌር መሃል ሆኖ ግን ይከብዳል ይላል።
ከኮቪድ-19 በፊት የታዳሚው ብዛት 10,000 ይደርስ እንደነበረ ቲጄ ይናገራል። ሌላው መስራች ዳግላስ ስቲዋርት በበኩሉ ከ19 ዓመታት በፊት ይህንን ፕሮግራም ስንጀምር 3 ሰው ብቻ ነው የመጣልን ሲል ያስታውሳል።
There's always a a curiosity about that, about how can you practice in this
በዚህ ውደት መሃል ዮጋ መስራት እንዴት ይቻላል የሚለው ጥያቄ ሁልጊዜም የሚነሳ ነገር ነው። ትልቁ ችግርም እሱ ይመስለኛል። ነገር ግን አመቱ እየጨመረ በሄደ መጠን ሰውም እየለመደው መጥቷል። ባህል እየሆነ ነው። በየአመቱ ጓደኞቻቸውን ቤተሰቦቻቸውን ይዘው የሚመጡ አሉ።
የለቱ አመታዊ መርሃ ግብር ለዮጋ ጀማሪዎችም ለበቁትም ዮጊዎች ጭምር በመልኩ የተሰናዳ ሲሆን አስተማሪዎቹም በየሰዓቱ በፈረቃ ሲቀያየሩ ቆይተዋል። ተሪሳ ለዚሁ ስትል ከምትኖርበት ከሌላ የዩናይትድ ስቴትስ አካባቢ እንደ ተጓዘች ነው የምትናገረው።
I've come previous years and obviously with everything that's happened it's very different this year. The city itself
በየአመቱ አመጣ ነበር። አሁን ግን ያው ያለው ሁኔታ የዘንድሮን በጣም የተለየ አድርጎታል። ከተማዋ ራሷ ከበፊቱ ለየት ብላለች። ግን ዝግጅቱ በጣም ጥሩ ነው። አስተማሪዎቹም ጥሩ ናቸው። እኔ ከዲሲ ነው የመጣሁት። ስለመጣው በጣም ደስ ብሎኛል።
ሌላዋ ወጣቷ ኤሚኮም እንዲሁ በጉጉት ስትጠብቀው እንደቆየች ትናገራለች።
I'm doing every day almost inside my home. So sometimes I want to take outside to like
a ቤቴ ውስጥ ዮጋ ሰራለሁ። አንዳንድ ጊዜ ደግሞ ውጪ በሚደረጉ የዮጋ ትምህርት ዝግጅቶች ላይ መካፈል ደስ ይለኛል። ትልቅ ከተማ ውስጥ ያውም ታይም ስኩዌር ላይ ዮጋ ዝግጅት ላይ መካፈል ግሩም እድል ነው። እኔም ለዚያ ስል ነው የመጣሁት።
የኒውዮርክ ታይምስ ስኩዌሩ የበጋ ዮጋ ፕሮግራም ያ ስፍራ በየአመቱ በአዲስ አመት ዋዜማ ከሚያስተናግደው ህዝብና ከሆታው እንዲሁም ከጭፋሮ እጅግ የተለየ ነው። እዚህ ጋር ጸጥታና አርምሞ ውስጥን ማዳመጥን የመረጡ ናቸው የተሰበሰቡት። በተለይ የዘንድሮ ካለፈውም እጅጉን የተለየ እንደሆነ አያጠራጥርም። ከተሳታፊዎቹ መካከል አንዳንዶቹ 15 ወራት ሙሉ ከከረሙበት አምራዊ ሰላምን የሚረብሽ ሁኔታ ተንፈስ ለማለት እንደመጡ ነው የሚናገሩትና
ቆንጂታየን ለዝግጅቷ አመሰግናለሁ። አድማጮች ስርጭታችን አበቃ። ደህና ደሩ።